ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮቻችን፣ 74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዛሬ በኒውዮርክ ተከፍቷል።
አንዱ የምሽቱ ትኩረታችን ይሆናል። የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደ ነን። ሰኔ 15 ቀን 2011 ዓ.ም በባህር ዳርና በአዲስ አበባ የተፈጸሙትን ጥቃቶች የተመለከተው ምርመራ እንደቀጠለ መሆኑን ፌዴራል ፖሊስ ኮሚሽነር ጀኔራል እንደሻው ጣሰው ለአሜሪካ ድምፅ ያስታወቁበትንም ይዘናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕም በጉባኤው መክፈቻ ያሰሙትን ንግግር ጨምረን ይዘናል።
አቀናባሪያችን ንጉሱ ታምሬ ነው። የስርጭት መሐንዲሱ ኦድሪየስ ሪጀስ እንደተለመደው እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የዕለቱን የዓለም ዜና እናቀርባለን።
If you want freedom, take pride in your country. If you want democracy, hold on to your sovereignty.
ነጻነት የምትፈልጉ ከሆናችሁ በአገራችሁ ኩሩ። ዲሞክራሲን የምትሹ ከሆናችሁ ሉዓላዊነታችሁን አስከብሩ። ሰላም ፈላጊ ከሆናችሁ አገራችሁን ውደዱ። ብልህ መሪዎች ምንጊዜም ቢሆን የራሳቸውን ሕዝብና የራሳቸውን አገር ጥቅም ነው የሚያስቀድሙት። መጪው ዘመን የዓለም አቀፋዊነት አቀንቃኝ ሳይሆን የአገር ወዳዶች ዘመን ነው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በኒውዮርክ የተባበሩት መንግስታት ድርጅት ካደረጉት ንግግር የተወሰደ ነው።
ቀደም ብለን እንደጠቀም ነው ሙሉ ዘገባውን በዕለቱ አብይ ርዕስ ይዘናል። አሁን በቀጥታ ወደ ሰዓቱ የዓለም ዜና።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በኒውዮርክ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ስለ አሜሪካ ጦር ኃይል ታላቅነት በማውሳት ስለ ንግድ፣ ስለ ኢሚግሬሽን እና ብሔርተኝነት ፖሊሲዎቻቸውን በመሟገት ንግግር አድርገዋል። ዓለም አቀፋዊነት፣ ግሎባሊዝም፣ የሀገሮችን ለጋራ ዓላማ አብሮ መስራት፣ መልቲላትራሊዝም ምንጊዜም በመቃወም የሚታወቁት ትራምፕ በተባበሩት መንግስታት ድርጅት ሶስተኛቸው የሆነውን የዛሬው ንግግራቸውን የሚከተሉትን ቅድሚያ ለአሜሪካ አሜሪካ ፈርስት ፍልስፍና ባስተጋባ መልኩ ነበር የከፈቱት። ቀደም ሲል የፕሬዝደንቱን ንግግር እንደሰማነው ነጻነት የምትፈልጉ ከሆናችሁ በሀገራችሁ ኩሩ፣ ዲሞክራሲን የምትፈልጉ ከሆናችሁ ሉዓላዊነታችሁን አስከብሩ፣ ሰላም ፈላጊ ከሆናችሁ ሀገራችሁን ውደዱ፣ ብልህ መሪ ምንጊዜም ቢሆን የራሱን ሕዝብና የራሱን ሀገር ጥቅም ነው የሚያስቀድመው፣ መጪው ዘመን የዓለም አቀፋዊነት አቀንቃኞች ሳይሆን የአገር ወዳዶች ዘመን ነው ሲሉ ተሰምተዋል። ፕሬዚደንት ትራምፕ ዓለም አቀፍ ንግድን ይዞታ የመቀየር ራዕያቸውን አስመልክተው አውስተዋል። በንግግራቸው ከቻይና ጋር የቀጠለውን የንግድ ንትርክም አስመልክተው ያቺ ሀገር ፍትሐዊ ባልሆነ የንግድ አሰራር የምትንቀሳቀስ ነች ሲሉ ወቅሰዋል። የኢሚግሬሽን ፖሊሲዎቻቸውን በመከላከል የተናገሩት ፕሬዚደንት ትራምፕ በማህበራዊ ፍትህ ስም የሚቃወሙኝ ለህገ ወጥ የሰው አዘዋዋሪና ለሱስ አስያዥ መድኃኒት በድብቅ አስተላላፊዎች ሽፋን የሚሰጡ ናቸው ሲሉ አጥብቀው ወንጅለዋል። ትናንትና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዓለም በጸረ የአየር ንብረት ለውጥ ትግሏ ድል እየተመታች ነች ሲሉ ያስጠነቀቁበትን ንግግር አድርገዋል። በመንግስታቱ ድርጅት ዓመታዊ ጠቅላላ ጉባኤ ባደረጉት ንግግር ይህን ያሉት ዋና ጸሐፊው፣ ይሁን እንጂ ዛሬም ቢሆን የዓለም አቀፉን ክስተት አንደምታ ለመቀልበስ ጊዜ አለ ነው ያሉት። ከአሁን ቀደም ያልነበረ የአየር ሙቀት የማያባሩ ዝናቦችንም እያስተዋልን ነው። ሳይንሱም ሊካድ የማይችል ደረጃ ላይ ነው ያለው ያሉት ጉቴሬሽ ዓለም እየተንቀሳቀሰ ቢሆንም በተገቢው ፍጥነትም ባይሆን በትክክለኛው አቅጣጫ እየተጓዘ ነው። ያም ከከርሰ ምድር የሚወጡ ነዳጆችን መጠቀምን እየተወ ወደ አረንጓዴ ኢኮኖሚ እያመራ ነው ብለዋል። ፕሬዚደንት ትራምፕ በአየር ንብረት ለውጥ ላይ ጥርጣሬ ይኖራቸው እንጂ በትናንቱ ጉባኤ ላይ ለአጭር ጊዜ ብቅ ብለው ነበር። በውይይቱ ላይ ከ60 የሚበልጡ ሀገሮች መሪዎች ተካፍለዋል። ሁሉንም በአብይ ርዕስ ይዘነዋል።
በሁለቱ የቦይንግ ኩባንያ 737 ማክስ አውሮፕላኖች ላይ በደረሱት አደጋዎች የሞቱት ሰዎች 146 ቤተሰቦች እያንዳንዳቸው ወደ 145 ሺህ ዶላር የሚጠጋ ካሳ ከኩባንያው ሊሰጣቸው መሆኑ ተዘገበ። ቦይንግ በኢንዶኔዥያና በኢትዮጵያ በደረሱት አደጋዎች ለሞቱት ሰዎች ቤተሰቦች ካሳ የሚውል 50 ሚሊዮን ዶላር መመደቡን አስታውቋል። በዚያም መሰረት የካሳ መቀበያ ማመልከቻዎችን ትናንት ሰኞ መቀበል የጀመረ ሲሆን ማመልከቻውን መቀበል የሚያቆምበትን የጊዜ ገደብ እንደ አውሮፓውያን የዘመን አቆጣጠር ታህሳስ 31 ማለትም በኢትዮጵያ የዘመን አቆጣጠር ታህሳስ 21 2012 ዓ.ም እንደሚሆን አስታውቋል። የቦይንግ ዋና ስራ አስፈጻሚ ዴኒስ ሚለንበርግ ባወጡት በዚህ መግለጫ የካሳ ክፍያው መከፈቱ በአደጋው የተጎዱ ቤተሰቦችን ለመርዳት በምናደርገው ጥረት አንድ ትልቅ እርምጃ ነው ብለውታል። ቦይንግ እንዳለው በኩባንያው ላይ ክስ የመሰረቱ ቤተሰቦችም ጭምር የመክሰስ መብታቸውን መሰረዝ ሳያስገድዳቸው ካሳውን ለመቀበል የሚችሉበት ሁኔታ መኖሩን ነው ኩባንያው ያመለከተው። ወደ ኬንያ ናይሮቢ ለመብረር እንደተነሳ በጥቂት ደቂቃዎች ውስጥ ከተከሰከሰውና በውስጡ የነበሩ 157 ሰዎች ካለቁበት የኢትዮጵያ አየር መንገድ አውሮፕላን አደጋ ወዲህ የቦይንግ 737 ማክስ ጀቶች በሙሉ ከበረራ እንደታገዱ ናቸው።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዩክሬን ፕሬዚደንት ጋር በቴሌፎን ከመነጋገራቸው ጥቂት ቀናት ቀደም ብለው ለዚያች ሀገር የተመደበው የ400 ሚሊዮን ዶላር እርዳታ እንዳይለቀቅ አዘው እንደነበረ አረጋግጠዋል። ስለ ጉዳዩ ከወጣው ጥቆማ በተያያዘ የዩናይትድ ስቴትስ ምክር ቤትና ዋይት ሀውስ በእሰጥ አገባ ተጣምደዋል። ፕሬዚደንቱ በኒውዮርክ የተባበሩት መንግስታት ድርጅት ለጋዜጠኞች በሰጡት ቃል ለዩክሬን የሚሰጠው የእርዳታ ገንዘብ ይያዝ ያልኩት የአውሮፓ ሀገሮች ተጨማሪ እርዳታ እንዲያዋጡላት ለመሞከር ብዬ ነው ብለዋል። የእርዳታውን መያዝ በተመለከተ ገንዘቡ እንደሆነ ተሰጥቷል። ነገር ግን በፊትም ቢሆን እኔ ስናገር ቆይቻለሁ፣ አሁንም ቢሆን በአውሮፓና ሌሎች ሀገሮች ለዩክሬን እርዳታ የማያዋጡ ከሆነ መያዜን ወይም እንዲያዝ ማዘዜን እቀጥላለሁ ነው ያሉት። ፕሬዚደንቱ የእርዳታው ገንዘብ እንዳይለቀቅ ማዘዛቸውና ትዕዛዛቸውም ገንዘቡን ስራ ላይ ለማዋል ያስፈልግ እንደሆን ይጠና ከሚል ማሳሰቢያ ጋር ለውጭ ጉዳይ ሚኒስቴርና ለመከላከያ ሚኒስቴር ትዕዛዙ መድረሱን የተለያዩ የአስተዳደሩ ከፍተኛ ባለስልጣናት መናገራቸውን ትናንትና አሶሲየትድ ፕሬስ፣ ዋሽንግተን ፖስትና ኒውዮርክ ታይምስ ባወጧቸው ዘገባዎች አመልክተዋል። ፕሬዚደንቱ የዲሞክራቲክ ፓርቲ ዋና እጩ ተፎካካሪ ጆ ባይደንና በዩክሬን የነዳጅ ኩባንያ ለአመታት በቦርድ አባልነት በሰሩት በልጃቸው በሀንተር ባይደን ላይ ምርመራ እንዲከፈት ግፊት አድርገዋል ነው የተባሉት። ሚስተር ትራምፕ ከዩክሬኑ መሪ ጋር በቴሌፎን ባደረግኩት ንግግር የፈጸምኩት አንዳችም ጥፋት የለም በማለት አጥብቀው እየተሟገቱ ናቸው። በዩናይትድ ስቴትስ የተወካዮች ምክር ቤት የሶስት ኮሚቴዎች ሊቃነ መናብርት የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሚስተር ትራምፕ ከዩክሬኑ መሪ ቮሎዶሚር ዜሌንስኪ ጋር የተነጋገሩትን የሚመለከቱ ሰነዶችን በሙሉ አቅርቡ ሲሉ ጠይቀዋል።
የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ፓርላማውን ለአምስት ሳምንታት በማገድ የወሰዱት እርምጃ ሕገወጥ ነው፣ ተሰርዟል ሲል ጠቅላይ ፍርድ ቤቱ ዛሬ ውሳኔ ሰጠ። የብሪታንያው ጠቅላይ ፍርድ ቤት ሙሉ በሙሉ ድምፅ ባስተላለፈው በዚህ ውሳኔ ጠቅላይ ሚኒስትሩ ፓርላማው መንግስትን በተጠያቂነት የመያዝ ስራውን እንዳያከናውን ከልክለዋል ነው የተባሉት። ጠቅላይ ሚኒስትሩ ፓርላማውን ያገዱበት ወቅት ብሪታንያ ከአውሮፓ ህብረት የምትወጣበት የጊዜ ገደብ ከመድረሱ አስቀድሞ ከቀሩት 8 ሳምንታት ውስጥ 5ቱን ሳምንት ተዘግቶ እንዲቆይ ያደረጉበትን ይህን አካሄድ ፍርድ ቤቱ አጽንኦት ሰጥቶበታል። ጠቅላይ ሚኒስትር ጆንሰን የጠቅላይ ፍርድ ቤቱን ውሳኔ አልስማማበትም፣ ነገር ግን ውሳኔውን አከብራለሁ ብለዋል። ጆንሰን ብሪታንያ ከአህጉራዊ ህብረት አወጣጧን አስመልክቶ ስምምነት ላይ ቢደረስም ባይደረስም ማስወጣቴ አይቀርም ማለታቸውም ይታወሳል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው የማክሰኞ ፕሮግራማችን በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም 94.3 አሃዱ ሬዲዮ ላይ አሃዱ ኤፍኤም ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው የሚሆነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ያህል እናሰማ።
የሆነ ጊዜ ሰው ይሞታል ተብሎ ይሰማል። ከዛ ፍራቻም አለ። መረጃ የደረሳቸው መከላከያ ሚፌዴራል ሚዲያ ያለው ማካላቱ አጭሆን ምናምን ይተሰቀሳሉ።
በቅርብ ጊዜ እንደዚሁ ብዙ ሰራተኞች የተጎዱብንም አሉ። የአካል ጉዳትም እንደገና ሞትም የደረሰባቸው ሰራተኞች አሉ።
ከወትሮ በተለየ ህይወት ማጣት፣ መንገድ መዝጋት፣ የተለያዩ ነገሮች ተባብሰው ነበር።
በደቡብ ክልል ደቡብ ኦሞ ዞን በሚገነቡ የስኳር ፋብሪካ ሰራተኞች ላይ በታጠቁ ኃይሎች ይፈጸማል ስለተባለ ጥቃትና ግድያ የተጠናቀረ ዘገባ ይዘናል። አድማጮች ቆየት ብሎ በዜና መጽሔት ክፍለ ጊዜ ይቀርባል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በኒውዮርክ በ74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ መክፈቻ ንግግር አሰምተዋል። በሌላ በኩል በትናንትናው ዕለት ከ60 ሀገራት የተሰባሰቡ የዓለም መሪዎች ወደ ከባቢ አየር የሚተነውን የካርቦን ልቀት መጠን ለመቀነስ በሚቻልበት መንገድ ላይ ያተኮረ ውይይት አካሂደዋል። ፕሬዚደንት ትራምፕ ከአየር ንብረት ለውጥ ጋር ተያይዘው በሚነሱ ጥያቄዎችና በተያዙ ጥረቶች ላይ ጥርጣሬ እንዳላቸው ቢታወቅም ለአጭር ጊዜ ወደ ጉባኤው ስፍራ ብቅ ብለው እንደነበረ ነው የተዘገበው። የአሜሪካ ድምጹ ሳዲቅ ኡል ኢስላም ከኒውዮርክ ያጠናቀረው ዘገባ አለ። አዳነች ፍሳዬ ታቀርባለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር አድርገዋል። ፕሬዚደንት ትራምፕ ግሎባሊዝምን ሲቃወሙና የተባበሩት መንግስታት ድርጅት መሰረት የሆነውን አካታችነት ሲነቅፉ ቆይተዋል። ይሁንና የድርጅቱን ጠቅላላ ጉባኤ በማስተናገድ ላይ ያለችው ሀገር መሪ እንደመሆናቸው መጠን በጉባኤው ተገኝተው ንግግር ማድረጋቸው አልቀረም። ዩናይትድ ስቴትስ ከማንኛውም ሀገር ጋር ግጭት የማካሄድ ፍላጎት ባይኖራትም ለአሜሪካ ጥቅም ከመከላከል ወደ ኋላ አትልም ብለዋል።
United States, after having spent over $2.5 trillion since my election to completely rebuild our great military.
የዩናይትድ ስቴትስ እኔ ከተመረጥኩበት ጊዜ አንስቶ ታላቁን ወታደራዊ ኃይላችንን ለማጠናከር $2.5 trillion አውጥታለች። አገራችን ከዓለም እጅግ ኃያልም ነች። ይህን ኃይላችንንም ምንጊዜም ቢሆን ባንጠቀምበት እንመርጣለን።
ፕሬዚደንት ትራምፕ የዲፕሎማሲ በራቸውን ክፍት ማድረጋቸው አልቀረም። አንዳንድ የአሜሪካ ጠላቶች የነበሩ ሀገሮች አሁን ቅርብ ወዳጆቿ ሆነዋል ሲሉ ተናግረዋል።
United States has never believed in permanent enemies. We want partners, not adversaries.
ዩናይትድ ስቴትስ ቋሚ ጠላትነትን አታምንበትም፣ አጋሮቻችን እንጂ ጠላቶችን አንፈልግምና።
የዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከመጀመሩ በፊት ትላንት የአየር ለውጥ ጉባኤ መካሄዱ የሚታወቅ ነው። የዓለም መሪዎች የካርቦን ልቀት ለመቀነስ የሚቻልበትን መንገድ ለመፈለግ ብርቱ ጥረት እንዲያደርጉ በመጠየቅ በዓለም ዙሪያ ባሉት ከተሞች የተቃውሞ ሰልፎች እየተካሄዱ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ትውልዳቸው ዓለምን የመጠበቅ ኃላፊነቱን እንዳልተወጣ ገልጸዋል።
Our world's forests are on fire. As we meet today, sick smog is choking tens of thousands of hectares.
እኛ እዚህ ጉባኤ ላይ ባለንበት በአሁኑ ወቅት የዓለማችን ደኖች እየጋዩ ነው። ኢንዶኔዥያ ካሉት በ10,000 ሄክታሮች የሚቆጠሩ የደኖች ጥቅጥቅ እየጋመ እየጤሰ ነው። አማዞን ላይም በሚሊየን ሄክታሮች የሚገመቱ ደኖች መጋየታቸውን ቀጥለዋል።
በብራዚል አማዞን ደን ላይ የደረሰው ቃጠሎ ከህዋ ካርቦን የሚስቡ አካባቢዎች ለጉዳት መጋለጥ ሲያሳስብ ቆይቷል። በሚጋየው እሳት ማህል ያለችው ማናውስ የተባለችው ከተማ ከንቲባ አርተር ቨርጆሊዮኔቶ እርምጃ እንዲወሰድ ጥሪ አቅርበዋል።
ሜን ሊደርስ ኢን ዘ ወርልድ ኢፍ ዴይ ዶንት ቴክ ሲሪየስሊ
ታላላቅ ዓለም መሪዎች ይህን ችግር አክብደው ካላዩ በስተቀር ዓለማችን ለመኖር የማታመች መሆኗ ቀርቶ መኖር የማይቻልባትም ትሆናለች። ፕሬዚዳንት ዶናልድ ትራምፕ የሚያቀርቡትን ሐሳብ ሁሉ ልንቀበል አንችልም። አቋማቸው ለመጻኢው ዓለም ስብዕና በጣም መጥፎ መሆኑን አይረዱምና።
ፕሬዚደንት ዶናልድ ትራምፕ የአየር ንብረት ሙቀት የሚያስከትለው ችግርን አስመልክቶ ጥርጣሬ ሲያንጸባርቁ ቆይተዋል። የካርቦን ልቀትን ለመቀነስ የሚደረገው ጥረት የአሜሪካ ሰራተኞችን ይጎዳል፣ የከሰልና የተፈጥሮ ጋዝ ኢንዱስትሪ ላይም ጉዳት ያደርሳል የሚል እምነት አላቸው። ፕሬዚዳንቱ ይህን ቢሉም ዩናይትድ ስቴትስ ውስጥ ባሉት አካባቢዎች የተሻለ ለውጥ ሊያመጡ የሚችሉ የአየር ለውጥ ፖሊሲዎች መኖራቸውን ወርልድ ሪሶርስ በተባለው ተቋም የሚሰሩ ተንታኝ ዴቪድ ዋስካው ጠቁመዋል።
Well, I think in the United States itself, we're continuing to see
በዩናይት ስቴትስ ውስጥ በራሱ ክፍለ ግዛቶቿ ከተሞችና የንግድ ተቋማት የአየር ሙቀት የሚያስከትለውን ጫና ለመከላከል የራሳቸውን ጥረት እያደረጉ ነው። በእርግጥ በፌዴራል መንግስት ደረጃ መደረግ የነበረበትን ያህል አይሆንም።
የፕሬዚዳንት ዶናልድ ትራምፕ አስተዳደር ፓሪስ ከተደረገው የአየር ንብረት ስምምነት ወጥቶ በዩናይትድ ስቴትስ የነበሩትን የንጹህ አየርና የውሃ ደንቦችን ቀልብሷል። በሌላ በኩል ግን ባለፈው ወር በቡድን ሰባት ጉባኤ ላይ ራሳቸውን ለአየር ንብረት ለውጥ የቆሙ አድርገው እንደሚያዩ ትራምፕ ተናግረዋል።
ስለ ከባቢ አየር ጥረት ከአብዛኞቹ ሰዎች የተሻለ እውቀት ያለኝ ይመስለኛል። ንጹህ አየርና ንጹህ ውሃ እንዲኖር እፈልጋለሁ። የስራ ዕድል ያላት የጡረታ አባል የሚኖራት ሌሎችንም ብዙ ነገሮች ያሏት ግሩም የሆነች አገር እንድትሆን ነው የምንፈልገው።
አሁንም ቢሆን ወሳኝ ለሆነው የኤሌክትሪክ መብራት አቅርቦት በከሰል የሚተማመኑ ሀገሮች መኖራቸው አልቀረም። ህንድ፣ ቻይናና ኢንዶኔዥያ የኤነርጂ አቅርቦታቸውን ለማሟላት ተጨማሪ የከሰል ተቋማትን እየገነቡ ናቸው። ለአየር ለውጥ መሻሻል የሚሟገቱ አክቲቪስቶች መንግስታት የካርቦን ልቀትን ለመቀነስ የሚያደርጉትን ጥረት እንዲያፋጥኑ ለማሳመን እየሞከሩ ናቸው። ጫና ለማሳደር ሲሉ መቃወሙን እንደሚቀጥሉም አስገንዝበዋል።
አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የሰማችሁት የዕለቱን አቢይ ርዕስ ነበረ። ሌሎች በርከት ያሉ ዘገባዎችን ይዘናል። ቆንጅት፣ አጀማመራችን ስለ አውሮፕላን በረራዎች እያወራን መንገጫገጭ ነበረው።
ልክ ነው፣ ተንገጫ።
ለአድማጮች መታየቱን እርግጠኛም ባንሆን
አስተውለዋል ብዬ ይጠረጥራሉ።
ድምጾች ማሰማት፣ ማጫወት፣ የመክፈቻውን ሙዚቃ ማጫወት አልተቻለም ነበረ። እንዲህ ያለ የቴክኒክ ችግር ሲገጥም ሁሌ እንደሚገርማቸው ነው። ቴክኖሎጂ እጅግ በቀለጠፈበት ዓለም በተለይ በዩናይት እንዴት ነው የቴክኒክ ችግር የሚገጥመው የሚለው ጥያቄ ብዙ ጊዜ ይደርሰናል። ነገር ግን ይህ ይገጥመናል፣ መልስ የለንም፣ ይገጥማል፣ ወደፊትም የሚቀጥል ይመስለኛል። የችግሮቹ አይነት
ቴክኒክ ክፍል ሰዎችም እንደዚሁ በተጠንቀቅ እየተጠባበቁ ነው። ከዚህ በኋላም ካጋጠመ እንግዲህ አድማጮች ተስፋ እናደርጋለን እንደማይኖር፣ ደህና እየሄደ ነው።
ምናልባት የተለየ የሚሆነው አየር ላይ እንደዚህ የቀጥታ ስርጭት በሚሰራጭ ጊዜ ከሁኔታዎች ጋር የተስማሙ ነገሮችን ለማድረግ የአቅራቢዎችም የቴክኒክ ሰዎችም የተሻለ መግባባት ብዙ መንገጫገጩ እንዳይሰማ ሊያደርግ ይችላል። ለሁሉም ቴክኒሽያኖቻችንና አቀናባሪዎቻችን የመሐንዲሶቻችን እናመሰግናለን። አሁን ወደ ቀጣዩ ቀዳሚ ርዕስ እንላል።
ሰኔ 15 ቀን 2011 ዓ ም በባህር ዳርና በአዲስ አበባ የተፈጸሙትን ጥቃቶች የተመለከተው ምርመራ እንደቀጠለ መሆኑን የፌዴራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰው ለአሜሪካ ድምፅ አስታውቀዋል። ምርመራው ዘግይቷል የሚባለው ነገርም ትክክል አይደለም ነው ያሉት ኮሚሽነሩ። የተወሰነ ጊዜም እንደሚወስድ ይታወቅ እንደነበረ አብራርተዋል። ፖሊስ በጅምር ላይ የነበረውን ምርመራ አስመልክቶ መግለጫ መስጠቱን ያስታወሱት ኮሚሽነሩ ሲጠናቀቅም ለሚመለከተው አካልና ለሕዝቡ ይፋ ይደረጋል ብለዋል። ኮሚሽነሩ አክለው እንዳሉትም ከሰኔ 15ቱ ጥቃት ጋር በተያያዘ ከታሰሩ ተጠርጣሪዎች አብዛኞቹ ተለቀዋል። አሁን በቁጥጥር ስር የሚገኙት ቁጥርም ከመቶ እንደማይበልጥ ነው ያስረዱት። አንዳንድ የፖለቲካ ፓርቲዎች ከዚሁ ከሰኔ 15ቱ ጥቃት ጋር በተያያዘ የታሰሩ ሰዎች ቁጥር በመንግስት ከሚገለጸው የበለጠ እንደሆነ እንደሚናገሩ ይታወቃል። የኢትዮጵያ የፌዴራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰውን በስልክ ያነጋገራቸው እስክንድር ፍሬው ነው፣ እንደሚከተለው ያቀርበዋል።
በጣም አመሰግናለሁ ስለ ጊዜው ኮሚሽነር እንደሻው ጣሰው፣ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል። በሰኔ 15ቱ ጥቃት የአማራ ክልል ፕሬዝዳንት እንደዚሁም የጦር ኃይሎች ጠቅላይ ኤታማዦር ሹምን ጨምሮ የተለያዩ ከፍተኛ ባለስልጣናት ተገለዋል። የምርመራው ሂደት ምን ላይ ይገኛል? እንግዲህ ከሰኔ 15 በኋላውን ጥቂት ወራት ተቆጥረዋል ኮሚሽነር።
ይሄ ድርጊት ሲፈጸም ከኋላው በርካታ ነገሮች ሊኖሩት ይችላሉ፣ በርካታ ዝግጅቶች ሊኖሩት ይችላሉ ተብሎ እንደታሰበ በወቅቱ በሰጠነው መግለጫም አጠር ያለ ነገር ሰጠናል። ምርመራው የባህር ዳሩም የአዲስ አበባውም አልተቋረጠም፣ እየተከናወነ ነው ያለው። ይሄ ምርመራ ግን በውስጡ በርካታ ነገሮች ሊይዝ ስለሚችል፣ ሁለተኛ የወንጀል አፈጻጸም አጠቃላይ ስርጭቱ፣ አደረጃጀቱ በርካታ ነገሮች በውስጡ ሊኖሩት ስለሚችሉ ምርመራው የተወሰነ ጊዜ እንደሚወስድ ይታወቃል። በተረፈ ምርመራ ዘግይቷል የሚባለው ነገር ትክክል አይደለም። ፖሊስ በራሱ የሚሰራቸው ነገሮች አሉ፣ በራሱ የሚያጣራቸው ነገሮች አሉ። እነሱን አጣርቶ ሲጨርስ የጀመራቸው ነገሮችንም በየጊዜው ለህዝቡ መግለጫ እየሰጠን ያለው ተጨማሪ መግለጫዎችም እንዳለቁ ምንሰጥ ይሆናል።
የባህር ዳሩና የአዲስ አበባው ሲሉ ኮሚሽነር፣ በተናጠል ነው እየተካሄዱ ያሉት ሁለቱ ምርመራዎች ወይስ አንድ ላይ ነው?
አይ አንድ፣ ያው ስያሜያቸው እንደዛ ስለሰየምናቸው ነው። በባህር ዳር የተፈጸመ ኬዝ አለ፣ አዲስ አበባ የተፈጸመ ኬዝ አለ። ሁለቱ ኬዞች በአንድ ቀን የተፈጸሙት፣ እያንዳንዱ ኬዝ የራሳቸው መነሻ የራሳቸው መድረሻ ሊኖረው ይችላል። ምርመራውን መሰረት አድርገን መጨረሻ ስናጠቃልል የምንሰጠው ነገር ይኖራል። በዚህ ውስጥ የሚታዩ በርካታ ነገሮች አሉ። ያው አሁን ከፖሊስ ስራ አንጻር ከዚህ በላይ ዝርዝር መረጃ መስጠት ብዙ አይጠበቅብኝም። ዋናው ግን ምርመራው እየተከናወነ መሆኑ፣ የዚህ ምርመራ ደግሞ አጠቃላይ ውጤት ሲታወቅ እሱን መሰረት አድርገን ደግሞ ለሚመለከተው አካልም ለህዝቡም በይፋ እንደሚገለጽ ብቻ ለማስታወቅ ነው ዛሬ የሚችለው።
ቀጣዩ ሂደት ምንድን ነው የሚሆነው ኮሚሽነር? አሁን ምርመራው ተጠናቀቀ እንበል በእናንተ በኩል፣ ከዛ ምንድን ነው ሂደቱ?
ምርመራ ከተጠናቀቀ በኋላ የራሱን የቻሉ ፕሮሲጀሮች አሉ። መጀመሪያ በምርመራ ውስጥ የተያያዙ ተጠርጣሪዎች ሊኖሩ ይችላሉ። ድጋሚ እነሱን መሰረት አድርገን ሌሎች ያልደረስንባቸው አካሎች ካሉ እነሱን እንደገና የማጣራት ከተጣራ በኋላ ማንኛውም የወንጀል ድርጊት የተፈጸመበትን አግባብ መሰረት ተደርጎ የሚካሄድባቸው ፕሮሲጀሮች አሉ። ፕሮሲጀሩ በዛን ጊዜ የሚቀጥል ይሆናል።
ከዚሁ ከሰኔ 15ቱ ጥቃት ጋር በተያያዘ በጥርጣሪ በሚል አላግባብ በርካታ ሰዎች ታስረዋል በሚልም በመንግስት ላይ ሲሰነዘሩ የቆዩ ትችቶች አሉ። ባለፉት ወራት እርስዎም እንደሚረዱት እንደሚያውቁት፣ በዚህ ላይ ምንድን ነው የእርስዎ አስተያየት? እነኚህ ሰዎች ጣፋንታስ ምንድን ነው የሚሆነው?
ሰምቻለሁ። መጀመሪያ በአጠቃላይ የተጠረጠሩ ሰዎች እና የታሰሩ ሰዎች ከ300 በላይ ነበሩ።
በአዲስ አበባም በባህር ዳርም ማለት ነው?
አዎ፣ ከዚህ በላይ ሰው ከታሰረ በኋላ በየጊዜው እየተጣራ አሁን በቁጥር ከመቶ የበለጠ ሰው አይደለም ያለው ጉዳዩን ክትትል እየተደረገበት ያለው። ስለዚህ አሁን ዋናው ችግሩ መጀመሪያ የታሰረውን ቁጥር እንደተናገረ ሁላ ሰው ሲፈታም ሰው ስለማይናገር ነው። እኛ ተናግረናል፣ ሚዲያዎች ደግሞ መረጃውን ወስደው ከኛ በዚህን ጊዜ እዚህ ያህል ሰው ነበር፣ ከዚህ ሳይል እዚህ ያህል ሰው ታስሯል ተብሎ መናገር አለባቸው። በተረፈ ግን በህግ ቁጥጥር ስር ያሉ ሰዎች በተመለከተ አጠቃላይ ነገር ሲጠናቀቅ ወዴት ይወስዳል የሚለው ነገር ያን ጊዜ የሚታይ ነው የሚሆነው። ያለ አግባብ ታሰረ የሚል ነገር እኔም ሰምቻለሁ። ማን ነው ያለ አግባብ የታሰረው? ማን ነው ጉዳዩን እያጣራ ያለው? ያለ አግባብ የሆነበት ምንድን ነው? ጀስቲፋይ አድርጉ ሲባሉ ግን ማንም ሰው ይህን ጉዳይ ጀስቲፋይ ማድረግ አይቻልም። ህግ ለሁሉም እኩል ነው አገልግሎት እየሰጠ ያለው በአሁኑ ሰዓት። ለአንዱ ከፍ ያለ አገልግሎት፣ ለአንዱ ዝቅ ያለ አገልግሎት አይሰጥም። ያጣራል። እያንዳንዱ ሰው ችግር ካለበት ችግሩን መሰረት አድርጎ ወደ ቅጣት ይገባል። ችግር ከሌለበት ደግሞ እየተጣራ ይለቀቃል። ይሄ ብቻ አይደለም። በየጊዜው በሚያጋጥሙን አንዳንድ ኬዞች አንዳንድ ሰው ከ24 ሰዓት በታችን ተጣርቶ ከ8 ሰዓት በታችን ተጣርቶ ችግር ከሌለበት ወዲያው ይለቀቃልና ያው ሲዘገብ ሙሉ መረጃ ስለማይዘገብ ነው ችግር እየፈጠረ ያለው።
እርስዎ መንግስትም በተለያየ ኃላፊነት ላይ ያሉ እንደ እርስዎ የሚገለጹት ነው ወደ 300 ሰው ነው የታሰረው የሚለው ነገር፣ ግን አንዳንድ ፓርቲዎች ለምሳሌ የእኛ አባላት ብቻ እንኳን የታሰሩት ከዛ ይበልጣሉ፣ መንግስት እየጠቀሰ ያለው ቁጥር ከዚህ ጉዳይ ጋር በተያያዘ ታሰሩ በሚል እየጠቀሰ ያለው 300 ትክክለኛውን አሃዝ አያሳይም በሚል የሚናገሩትም አለ እና በትክክል 300 ናቸው ወይ ኮሚሽነር እንደሻው የታሰሩት ተጠርጥረው?
ያው የሰው በስምና በሊስት አለ፣ በዝርዝር አለ፣ ሁለተኛ በቁጥር አለ። ያ ብዙ ቁጥር አለኝ የሚለውን ሰው በተግባር እያቀረበ አይደለም ያለው። ሁለተኛ የታሰረው ሰው በፖለቲካ አመለካከት አይደለም። በፖለቲካ አመለካከት አሁን ሰው አይታሰርም። በነበረው አጠቃላይ እንቅስቃሴና በውስጡ ባለው ጉዳይ ተጠርጥሮ የተያዘ ሰው እንጂ ከለ ይህን ፖለቲካ አመለካከት ስለተከተለ ይህን ስላደረገ አይደለም። እንደሱ ቢሆን ኖሮ ብዙ ሰው ይታሰር ነበረ። በየቀኑ ፌስቡክ ላይ የሚሰራጩትን ነገር እናንተም ታያላችሁ። በየቀኑ የሚደረገው ስድብ፣ በየቀኑ የሚደረገው ነገር እሱን ተከታትለን አይደለም እኛ የምንይዘው። አክቹዋል ተጠርጣሪ የሚባለው ነው። ሁለተኛ ከፓርቲዎች አካባቢ ያለአግባብ ከኛ ሰው ተይዞብናል የሚልም ነገር ሰምቻለሁ። ያ በአግባብ ነው አላግባብ ነው የታሰሩት የሚለው የምርመራ ውጤቱ ሲያልቅ ነው ነገር እና ሊጠቃለን የሚችለው። እያንዳንዱ ሰው በዚህ ጉዳይ ውስጥ የነበረው ሚና ነበረው አልነበረውም የሚለው ምርመራው ነው የሚያረጋግጠው እንጂ የፓርቲ አባል ሊያረጋግጥ አይችልም፣ ከሌላም ሰው ሊያረጋግጥ አይችልም። የምርመራው ሂደትና ተመርማሪው ሁለቱ ናቸው ያለበት።
ኮሚሽነር እንደሻው ጣሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል፣ በጣም አመሰግናለሁ በአሜሪካ ድምጽ ሬዲዮ አድማጮች ስም።
እኔም አመሰግናለሁ።
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች ተከታዩ ወደ ደቡብ ኢትዮጵያ ይወስድናል። በደቡብ ክልል ደቡብ ኦሞ ዞን በሚገነቡ የስኳር ፋብሪካ ሰራተኞች በታጠቁ ኃይሎች ጥቃትና ግድያ እየተፈጸመባቸው መሆኑን ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ስኳር ኮርፖሬሽን የሰራተኞች ማህበር ሰራተኞች እየተገደሉበት መሆኑን፣ አንዳንድ ሰራተኞችም ከስጋት የተነሳ ስራቸውን ትተው እየወጡ መሆናቸውን አረጋግጧል። የደቡብ ክልል የሰላምና ጸጥታ ቢሮ በበኩሉ ባለፉት ሁለት ሳምንታት ውስጥ በነፍስ ግድያና በከባድ ወንጀል የተጠረጠሩ 40 ግለሰቦች በቁጥጥር ስር መዋላቸውን ገልጦ ቀጠናውን በሕገ ወጥ መንገድ ከታጠቁ ኃይሎች የማጽዳት ዘመቻ መካሄድ መጀመሩንም አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
የኢትዮጵያ ስኳር ልማት ኮርፖሬሽን ኦሞ ኩራዝ 1፣ ኩራዝ 2ና ኩራዝ 3 በማለት የተለያዩ ሰፋፊ ፕሮጀክቶችን ያስገነባ ሲሆን ከፋብሪካዎቹ ጋር በተያያዙ ሌሎች እንደ መስኖና የሸንኮራ እርሻ ያሉ የልማት ፕሮጀክቶች በግንባታ ላይ ናቸው። ጥቃት የደረሰብን ነው ያሉት የእነዚህ ሰራተኞች ናቸው። ያለንበትን ቦታና የስራ ሁኔታችንን ብንገልጽ ነገ ጥቃት ይፈጸምብናል የሚሉት እነዚህ ሰራተኞች ለደህንነታቸው ሲባል ስማቸው በመገናኛ ብዙሀን እንዲገለጽ አልፈልጉም። ይሁን እንጂ የደረሰብን ነው ስላሉት ጥቃትና ያለባቸውንም ስጋት ለቪኦኤ በስልክ ተናግረዋል። ጥቃት ሲያደርሱ ከዚህ በፊት ይቀርብ የነበረው ምክንያት በከብቶቻቸውና በሰው ላይ የሚደርሰው የመኪና አደጋ ሲሆን አጸፋውን ለመመለስ ሲባል ተኩሰው ይገድሉ ነበር ነው የተባለው። አሁን ግን ምክንያቱን እንኳን በማያውቁበት መንገድ ምንም ባልተፈጸመበት በየጊዜው ከጫካ የወጡ እንደሚገድሏቸውና ችግሩም የቆየ መሆኑን ተናግረዋል። ገድሏቸውም የሚፈልጉትን ነገር እንደሚወስዱና ዘርፈው ወደ ጫካ ተመልሰው እንደሚሸሸጉም ገልጸዋል።
ሲሞት ምናምን አልነበር? አሁን ግን እሱ አይደለም። አሁን ደግሞ እና ስትገልባቸው ይገሉ ነበር ድሮ፣ ከብት ሲሞትባቸው ምናምን መንገድ ይዘጋሉ፣ ይቆጣሉ አርብቶ አደሩ። አሁን ግን ከዛ በላይ ሆነ ነገሩ።
ሌላ ሰራተኛ ደግሞ ስራቸውን የሚሰሩት በስጋት ውስጥ ሆነው እንደሆነም ተናግሯል።
የሆነ ጊዜ ሰው ይሞታል ተብሎ ይሰማል። ከዛ ፍራቻም አለ። መረጃ የደረሳቸው መከላከያ ሚፌዴራል የልዩ ኃይል አካላቱ አቸውን ምናምን ይንቀሳቀሳሉ።
ጥቃት የሚደርስባቸውም ለስራ ጉዳይ ከመሀል ከተማም ወደ ፕሮጀክቶቹ ስፍራዎች ሲሄዱና ሲመለሱ መንገድ ላይ በስራቸውም ላይ እያሉ ጭምር መሆኑን ተናግሯል። የኢትዮጵያ ስኳር ልማት ኮርፖሬሽን የሰራተኞች ማህበር ሊቀመንበር አቶ ጋዲሳ ደሳለኝ እንዳሉት የስኳር ፋብሪካው በደቡብ ክልል በደቡብ ኦሞ ከተቋቋመበት ጊዜ አንስቶ በሰራተኞች ላይ ጥቃት እየደረሰ ነው የሚገኘው። ሰራተኞችም እንዳሉት እሳቸውም እንዳረጋገጡት ጥቃቱ የተባባሰ በመምጣቱ ሰራተኞች ስጋት ስላለባቸው ስራውን ለቀው እየወጡ ይገኛሉ።
ባለፈው ጊዜ ደግሞ በቅርብ ጊዜ እንደዚሁ ብዙ ሰራተኞች የተጎዱብንም አሉ። የአካል ጉዳትም እንደገና ሞትም የደረሰባቸው ሰራተኞች አሉ። ነገሩ የነበረን ነው። አሁንም እንደገና ተነስቶ ብዙ ሰራተኞች በዚህ ምክንያት ስራለቆ የወጡበት ሁኔታ አሁን ያለው ሰራተኛ ስጋት ውስጥ ነው ያለው። እንዳለ
ብዙ ሰው ሞቷን ነው ያሉኝ አቶ ጋዲሳ። ብዙ ሰው ማለት ስንት ነው? ምን ያህል ሰዎች ናቸው አካላቸው በዚህ ጥቃት ምክንያት ተጎድተው ከስራቸው ውጭ የሆኑት?
ዛሬ አሁን ላይ አልያዝኩም ቁጥሩን፣ ይሄን ያህል ሰራተኛ ለማለት ማለት ነው። አሁን በቅርቡ በተደረገው ላይ የኦሞ 3 የስራ አስኪያጁ ሹፌር ሁሉ ሞቷል፣ ጥበቃዎችን ከሌላሉ ተገለዋል። እና ፊገራቲቭሊ ይሄ ነው የሚል ዳታ እጅ ላይ ያለኝም ለወደፊት መስጠት ይቻላል ያለው ነገር ካርተ
በማህበሩ በኩል ምንድን ነው ይህንን ለማስቀረት የሚደረግ ያለው ምን አይነት ጥረት አድርጋችኋል? በእናንተ በኩል
ያሉ ሰራተኛ ጥረቱን ሰምተን ማህበሩም ደብዳቤ ጽፎ መሄድ ያለብንን ነገር በእኛ መዋቅር እስከ መንግስት ድረስ ደርሶ አሁን እዛ ተመደቡ መከላከያ ሰራዊትም ፌደራል ፖሊስም ሌሎች የጸጥታ አካላት እንዲመደቡ አድረግ ነው አንዱ የማህበር ጥረት አለበት።
ችግሩን በዘላቂነት ለመፍታትም መንግስት የአካባቢው አርብቶ አደሮች ከልማቱ የሚጠቀሙበትን ስልት መቀየስና ለእነሱም ስራ መፍጠር አለበትም ብሏል አቶ ጋዲሳም።
መንግስት ለነሱ የሚያስፈልገውን መሰረተ ልማቶችን በማሟላት በምክር በማሰባሰብ በቋሚነት በእርሻው በሌላ ነገር ወይ ደግሞ ከፋብሪካው ሌሎች ክልሎች ላይ እንደ አፋር፣ ኦሮሚያ ውስጥም አልፎ አልፎ እንደሚደረጉ በአውት ግሮወርስ ከመንግስት ላይ አገዳ እያመረቱ ለመንግስት እያቀረቡ ካልኖሩ በስተቀር አሁንም በዚህ መልኩ የሚቀጥል ከሆነ ቅጣቱ ይቀጥላል የሚል እምነት ነው ያለ ነው። አሁን ያለው ፖሊስ ይህን ሁሉ ሰላም ያረጋጋል ማለት አይደለም።
የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊና የግጭት አፈታትና መከላከል ዘርፍ ኃላፊ አቶ አንድነት አሸናፊ በአካባቢው ሰራተኞችን ስጋት ውስጥ የሚጥል ግጭት መኖሩን ተናግሯል። ህይወታቸውንም ያጡ የፋብሪካው ሰራተኞች መኖራቸውን እንደሚያውቁ ገልጸው ችግሩን ለመቅረፍ በመደበኛው የጸጥታ ኃይል የተደረገው ጥረት ውጤት ማምጣት ባለመቻሉ በተቀናጀ መንገድ ቀጠናውን ከታጠቁ ኃይሎች የማጽናት ዘመቻ ተጀምሯልም ብሏል።
ከወትሮ በተለየ ህይወት ማጣት፣ መንገድ መዝጋት፣ የተለያዩ ነገሮች ተባብሰው ነበር። እንግዲህ ይህን መነሻ በማድረግ ዞኑ መንግስት ከአካባቢው ላይ ካለው መከላከያ ሰራዊት፣ ፌዴራል ፖሊስ እና የክልሉ ልዩ ኃይልና መደበኛ ፖሊሱ በመቀናጀት እዛ ያለው ኮማንድ ፖስት ተቀናጅቶ በቅርቡ የኦፕሬሽን ስራ እንዲሰራ እነዚህ ወንጀለኞችን ከህብረተሰቡ ነጥሎ ተጠያቂ እንዲሆን የማድረግ ስራ፣ በህገወጥ መንገድ የታጠቁ መሳሪያዎችን የማራገብ ስራ እንዲሰራ ተወስኖ ወደ ተግባር ተገብቷል።
በርካታ የጦር መሳሪያዎችና 40 የሚደርሱ የታጠቁ ተጠርጣሪ ወንጀለኞችም መያዛቸውን ተናገሩት። ከእርምጃው በኋላም አንጻራዊ ነው ያሉት ለውጥ በቀጠናው መኖሩንም ተናግሯል።
በህዝቡ ትብብር በጸጥታ መዋቅሩ በአጠቃላይ ከመከላከያ ጀምሮ ሁሉ የጸጥታ መዋቅር በጋራ በተደረገው ስራ እስካሁን ባለው ወደ 40 የሚጠጉ ወንጀለኞች በህግ ቁጥጥር ስር እንዲውሉ ተደርጓል። ይህም ብቻ ሳይሆን በርካታ የጦር መሳሪያዎችን በህገወጥ መንገድ ከታጠቁት ለማረገብ ተችሏል። ይሄ ስራ አሁንም የሚቀጥል ነው። ይህኛው በቦዲ ክላስተር አሁን የተሰሩ ስራዎች ናቸው። በሙርሲ ክላስተር በተመሳሳይ መልኩ እነዚህ ስራዎች የሚቀጥሉ ነው የሚለው
ህዝቡ ወንጀለኞችን አሳልፎ የማይሰጥ ከሆነና ተጠርጣሪ ወንጀለኞችም በእኩይ ተግባራቸው የሚቀጥሉ ከሆነ መንግስት ተመጣጣኝ እርምጃ ለመውሰድ ስምምነት ላይ መደረሱን ማስታውቀዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዘላቂ ሰላም ለማስፈን የታለመ መሆኑ የተነገረለት ብሔራዊ ጉባኤ ተካሂዷል። በዛሬው ዕለት የተጠናቀቀውን የሁለት ቀናት ጉባኤ ያዘጋጁት የፌዴሬሽን ምክር ቤትና መቀሌ ዩኒቨርሲቲ በጋራ በመተባበር መሆኑን ጠቅሶ የመቀሌው ዘጋቢያችን ሙሉጌታ አጽብሀ የሚከተለውን ዘግቧል።
ዘላቂ ሰላም ለማፈላለግ በተጠራው በዚህ ሀገር አቀፍ ኮንፈረንስ የተቃዋሚ ፓርቲ አመራር አባላት፣ ምሁራን፣ የሃይማኖት መሪዎች፣ የመንግስት ባለስልጣናትና የመብት ተሟጋቾች ናቸው የሚባሉ ተሳትፈውበታል። ባለፈው ዓመት የተካሄዱት የሰላም ውይይቶች ሰፊ ውዝግብና ቅራኔዎች የታየባቸው እንደነበሩ የተናገሩት የሰላም ሚኒስትር ዴታ ወይዘሮ አልማዝ መኮንን በአሁኑ ጊዜ ውይይቱ በሰከነ መንገድ ተካሂዷል ብለዋል።
የተለያዩ ኮንፈረንሶችም ነበሩ። አሁንም የነበርንበት ኮንፈረንስ ላይ ስናየው ይሰርናል ይህ ሀገር ሰላም ሆን አለበት የሚል አስተሳሰብ ያለው ሰው አለ። ሚዲያውም፣ አርቲስቱም፣ የስፖርት ማህበረሰቡ፣ ስፒክ ማህበረሰቡ፣ ሃይማኖትም ምን ውስጥ ገባ? ችግር ነበረ። አሁን ላይ ሆነ ስታየው ህዝብ ከተሞክሮ ይማራል አንድ ነገር ነው። ሁለተኛም ደግሞ በተለያዩ ምክንያቶች ሁኔታዎችን አይቶ ህዝቡ ወደ ሰላም መሄድ የሚፈልግ እንደሆነ እና ደግሞ እነዚህ አሁን ቅድም ስጠቅሳቸው የነበሩ ሚዲያውም ጭምር ሽፍት ያደረጉበት ሁኔታ እንዳለ አይተናል።
ዘላቂ ሰላም በአንድ ጊዜ አይመጣም ያሉት ሚኒስትር ዴታ መጀመር ያለበት ግን አሁን ነው ብለዋል። በኮንፈረንሱ ላይ ዘላቂ ሰላም ያስገኛሉ የተባሉ መንገዶች የጠቆሙ ጥናታዊ ጽሁፎች ቀርበዋል። አከራካሪ ከነበሩ መካከል የሀገረ መንግስት ግንባታ አንዱ ሲሆን የኢትዮጵያ ሀገራዊ ንቅናቄ ፓርቲ ሊቀመንበር አቶ ይልቃል ጌትነት በሰጡት አስተያየት በኢትዮጵያ ከሁለት ብሔር የተወለዱ ዜጎች በፖለቲካው ተዘንግተዋል ብለዋል።
በፌዴራሊዝም የማያምን ሰው ወይም ቡድን እንደው የሚታይና የጎላ ነገር ኢትዮጵያ ውስጥ የለም አሁን ብዬ መናገር እችላለሁ። ወይም ከአሁኑ ፌዴራሊዝም በተወሰነ የሚሆን በብዙ ለውጥ የሚያምነውን እንደ ፌዴሬሽን አይቆጠርም ማለት ነው። አህዳዊ ነው የሚባለው። ለምሳሌ ከሁለት ብሔር የተወለደን ሰው በቁጥር ደረጃ እንኳን ኢትዮጵያ ውስጥ ኢህአዴግ ከመጣ በኋላ አልተቆጠረም። ይሄ ፕሮፖርሽን ትልቅ ቁጥር አላቸው ከሚባሉት ከኦሮሞም ከአማራም በላይ ነው ተብሎ ነው የሚታሰበው። የዚህ አይደንቲቲ ማን ነው?
የመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህሩ አቶ መረሳ ጸሐዬ ባንጸባረቁት ሀሳብ ዘላቂ ሰላም ካልመጣ ሀገር ሊፈርስ ይችላል፣ አዳዲስ ሀገሮችም ሊመሰረቱ ይችላሉ ብለዋል።
ሌላው ግን ለዲስከሽን ማቅረብ ያለብን የሚመስለኝ ስንፈርስ እንጠፋለን ብቻ ሳይሆን ስንፈርስ መልካም የሆኑ አገሮች ይፈጠራል እና ከእነሱ ጠንካራ ጉርብትና እንዲኖረን እንዴት እናስባለን ብለንስ መጀመር የለብንም ወይ?
በሀገረ መንግስት ግንባታ ጉዳይ ላይ ከስብሰባው ውጭ አግኝቼ የጠየኳቸው የኢዜማ ሊቀመንበር አቶ የሸዋስ አሰፋም አህዳዊ አስተሳሰብ ወይም ፌዴራላዊ የሚል አማራጭ ብቻ ለምን ይቀርባሉ? ከሁለቱም መሀል ሚዛን የሚያስጠብቅ መወሰድ አለበት ብለዋል።
በብዙ መንገዶች ለምሳሌ አህዳዊነት ወይም ደግሞ ፌዴሬሽን ወይም ኮንፌዴሬሽን ተብሎ ጥግ የሚያያዙበት ነገር ትክክል አይደለም። ተነጋግሮ በጣም መስተካከል ያለባቸው በጣም ብዙ መንገዶች አሉ። መሀል ምልህ ለዛ ነው የሀገር ግንባታውን በህግ በታሪክ በምን እንደዚህ ማስቀጠል የምንችልበት ተብሎ የቀረበው አለ። እውነት ለመናገር የብዙ ሰዎች ሀሳብ የነበረ ሀገር አለ። የሀገር የጎደለው ለምሳሌ በግልጽ የሚታይ የዲሞክራሲያዊነት ሂደት የጎደለው አለ። ለብሔረሰቦች፣ ለቡድኖች፣ ለሃይማኖቶች፣ ለማህበረሰቦች ይሰጥ የነበረው መብት ጉድለት ያመጣው ችግር አለ። እሱን አስተካክሎ የሀገር ግንባታውን ማስቀጠል የሚል ሀሳብ አለ።
አቶ የሸዋስ በሰጡት አስተያየት በኢትዮጵያ ዘላቂ ሰላም ማረጋገጥ የሚቻለው ዲሞክራሲ በማስፈን ህዝብ በሚፈልገው መንግስት መመራት ሲችል ነው ብለዋል።
መንግስትም የመንግስትነት ኃላፊነቱን ይወጣ ባይዘወይ መንግስት ስትሆን የተለየ ሪስፖንሲቢሊቲ ኖሮ ያስፈልጋል። ሁሉንም አኮሚዴት ለማድረግ መሞከር አለበት። በጣም ወደ ሰፊ መሆን አለበት። ወደ ባሻ መሆን የለበት። የኢትዮጵያ ህዝብ ጥያቄ ወደ አንድ ፍሬም እናድርገው ቢባል በመረጠው መተዳደር መቻል፣ የሀገሩ የስልጣኑ ባለቤት መሆን፣ እሱን ከመረጠ በኮንትራት ለተወሰነ ጊዜ ስልጣን መስጠት፣ ከዛ አልሰራ ካለ መቀየር፣ ይህንን ማግኘት ወደ አንድ ስናጠቃልለው።
የአረና ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴም ተመሳሳይ ሀሳብ አላቸው።
ሰላም እጦት ዋናነት የዲሞክራሲ እጦት ነው። የ2007 ምርጫ ኢህአዴግ በተፐርሰንት አሸንፋል ማለት ህብረተሰቡን ደግሞ የመረጠው ፓርቲ በፓርላማ በመንግስትን በማጣቱ የተነሳ የህብረተሰብ ብሶት የወለደው ነው። ዘላቂ ሰላም ለማምጣት መሆን ያለበት የዲሞክራሲ ምህዳር ማስፋት አለብን። ዜጎች ነጻነት ሊያገኙ ይገባል። ምርጫም እየመጣ ስለሆነ በሚገባ ፓርቲዎች፣ ህዝቦች እና ሌሎች አካላት በነጻነት ተንቀሳቅሰው የተለያዩ ሀሳቦች የማቅረብና የመስማት እድል ማግኘት አለባቸው።
በመቀሌ ዩኒቨርሲቲ የህግ መምህር አቶ የማነ ካሳ ደግሞ በኢትዮጵያ ዘላቂ ሰላም የሚረጋገጠው ጠንካራ መንግስት ሲገነባ ነው ብለዋል።
ጠንካራ የሆነ የመንግስት ተቋም፣ መንግስታዊ ተቋም አሰራርና አደረጃጀት ሊኖር ይገባል። የትኛውን ፓርቲ ይምጣ የትም ንቅንቅ ማይል ስቴት ያስፈልጋል ማለት ነው። በፌዴራል ደረጃም በክልሎችም ደረጃም ማለት ነው። ያኔ ህገ መንግስቱ ማስከበር ይቻላል። ለምሳሌ ጠንካራ ፍርድ ቤቶች ካሉ፣ ጠንካራ የህገ መንግስት ተርጓሚ አካላት ካሉ፣ ጠንካራ ፓርላማ ካሉ ተጠያቂነት ይኖራል፣ ፍትህ ይኖራል። የዲሞክራሲ ተቋማትም እንደዚሁ እነዚህ ሰብአዊ መብት ኮሚሽን ምናምን ናቸው ፋንክሽኒንግ ኢፌክቲቭ እንዲሆኑ ጸጥታ አስከባሪ ጸጥታ የሚያስከብርበት ሁኔታ ካለ የህገ በላይነት አለ፣ ህገ መንግስታዊ ስርዓቱ ይጠበቃል ማለት ነው። ስለዚህ ሁሉም ጥያቄ በህገ መንግስት መልስ እንዲያገኙ ይደረጋሉ ማለት ነው። ያኔ ሰላም ይመጣል ማለት ነው። አለበለዚያ ሰላም ዝም ብሎ አይመጣም።
ለሁለት ቀናት የቆየው ይህ የምክክር መድረክ ያዘጋጁት የኢፌዴሪ ፌዴሬሽን ምክር ቤትና መቀለ ዩኒቨርሲቲ በጋራ በመተባበር ነው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙሉጌታ ጽሑሃን እናመሰግናለን ለዘገባው። አድማጮች፣ እዚህ ግድም ከዘገባዎች ፋታ ወስደን ሙዚቃ የምንሰማበት ነው። ሙዚቃው መጫወት ጀምሯል። ማሬ ማሬ ያለ የጃኖ ባንዱ ኃይሉ ነው የሚጫወትልን ነው።
Marolala yalane malimane yanchingala Mariye ye marshat marolala yalane malimane yanchingala tamo dimer milal mare lebna tamo madre gonde mare madre gonde vanzalke kwan mare avenne de lemya malena mare lebna tamo dimer milal mare lebna tamo magane gonde banzal ke kwa mare ye abenne de እርስሽ ከማሳቀ የተጀመተመው አይንሽ ማንና የተስለመለመው ሰው የፈራዊ ልብግ መውደዴን አይቆጭ መስሎሻል ላይ በላ ሆድ ሆዴ አይቆጭ መስሎሻል ላይ በላ ሆድ ሆዴ And now my rishate, And now my rishate,
ኃይሉን እናመሰግናለን። ማሬ ማሬ እያለ የተጫወተልን የጃኖ ባንዶ ኃይሉ ነበር። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ሁለተኛውን አጋማሽ ተሻግረናል። በብዛት 20 ደቂቃ ገደማ ነው ያለን። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እናልፋለን።
የፌዴራሊዝም ስርዓቱን የሚያጠናክርና የጋራ መግባባት የተደረሰበት የሕገ መንግሥት ማሻሻያ እንዲደረግ ሲል የአማራ ምሁራን መማክርት ጉባኤ ጠየቀ። ባህር ዳር ከተማ ለሁለት ቀናት ያህል የተካሄደው የአማራ ምሁራን ዓለም አቀፍ ጉባኤ ባለዘጠኝ ነጥብ የአቋም መግለጫ በማውጣት መጠናቀቁን ነው አስቴር ምስጋናው ከባህር ዳር ተከታዩን ያጠናቀረችልን።
ምሁራኑ ለሁለት ቀናት ያህል ያካሄዱትን ዓለም አቀፍ ጉባኤ ሀገራዊና ክልላዊ ወቅታዊና አንገብጋቢ ጉዳዮችን በማንሳትና የመፍትሄ አቅጣጫዎችን በማስቀመጥ እንዲሁም የአቋም መግለጫዎችን በማውጣት ነበር ያጠናቀቁት። በተለይ በአማራ ክልል የኢኮኖሚ አቅምን በመገንባት ስራ አጥነትን መቀነስ ቀዳሚ አጀንዳ መሆኑ ታምኖበት መፍትሄ ተቀምጦለታል ነው ያሉት የአማራ ምሁራን መማክርት ጉባኤ ፕሬዚዳንት ዶክተር ገበያው ጥሩነህ። ምሁራኑ የሀገሪቱንና የክልሉን አንገብጋቢ ችግሮች በመለየት ለጋራ ጥቅም በጋራ መመካከርና መስራት አማራጭ የሌለው መፍትሄ መሆኑን በዚህ ጉባኤ ድምዳሜ ላይ መደረሱን ዶክተር ገበያው ያስረዳሉ።
ከአሁን በኋላ አለመግባባት ሊታሰብ አይችልም። እሱ ብቻ ሳይሆን ጥሪ የተደረገላቸው የፖለቲካ ድርጅቶች ሳይቀሩ፣ የሃይማኖት መሪዎች ሳይቀሩ፣ ሽማግሌዎች ሳይቀሩ፣ ባለሀብቶች ሳይቀሩ፣ ሲቪክ ሶሳይቲስ ሳይቀሩ፣ ሁሉም እንዳያችሁት በአንድነት አንድ ድምፅ ሆኖ የአቋም መግለጫ አውጥቶ ነው የተለያዩ ከሌሎች ወንድምና እህት ህዝቦች ጋር አብረን በመስራት ታላቋን ኢትዮጵያ እንገነባለን።
በፖለቲካው በኩልም ቢሆን እርስ በርስ ከመገፋፋት ይልቅ ሀሳብን በሀሳብ የመሞገት ባህል እንዲጎለብት ድምዳሜ ላይ መደረሱን ገልጸዋል።
በሁለት ጽንፈኛ ሀሳቦች የተወጠረ ነው። አንደኛ አንድ ኢትዮጵያ በሚል፣ ሌላ ደግሞ የተለያየ ብሔረሰብ በሚል። እንዲህ አይነቱ ነገር ወደ አንድ ሀሳብ እንድንመጣ በሀሳብ መሞገት ያስፈልጋል። ማለት ለእኔ ብቻ ሳይሆን ለሌላው ምን ይመቻል በሚል ማስተሳሰብ መሞገት ያስፈልጋል። ማሳየት ያስፈልጋል። መንገር ያስፈልጋል። መረዳዳት ያስፈልጋል። መመካከር ያስፈልጋል። እና ለእኛ የሚጠቅም ብቻ ሳይሆን ለሁላችን የሚጠቅም ነገር ማድረግ እንችላለን።
ጉባኤው በማጠቃለያው ባወጣው ባለዘጠኝ ነጥብ የአቋም መግለጫ የፌዴራሊዝም ስርዓቱን የሚያጠናክርና የጋራ መግባባት ላይ የተደረሰበት ህገ መንግስታዊ ማሻሻያ እንዲደረግ ከሌሎች ህዝቦች ጋር እንደሚሰራ ነው ያመለከተው። ዶክተር ገበያው ይህንን አቋም ሲያብራሩ
ህገ መንግስቱ በሙያው ብዙ ፓብሊሽ ያደረጉ ብዙ ያጠኑ የተመራመሩ ፕሮፌሰሮች አዘጋጅተው ነው ያቀረቡት። በሚቀርብበት ጊዜ በውይይቱ የዳበረው አሁን ያለን ህገ መንግስት ብዙ ጸጾች እንዳሉት ኤክስፕሌን ተደርጓል። እነዛን ጸጾች ይዘን እንደ ሀገር ወደፊት ልንጓዝ እንደማንችልም በደንብ ተደምድመዋል በጉባኤው። ስለዚህ ይሄ ህገ መንግስት ወደፊት መሻሻል አለበት የሚል አቋም ወስደናል። ይህንን አቋም በማንም ላይ አንችልም። ጉዳዮቹን በማሳወቅ ህዝቡ ሁሉም አውቆ ወንድም ህዝቦች ሁሉ ጥያቄያቸው እንዲሆን እንሰራለን ማለት ነው። ስለዚህ የምንሰራው ቀጣይ የዚህን ህገ መንግስት ጸጾች በደንብ በማሳየት ለሁሉም ህዝብ የሚጠቅም ህገ መንግስት እንደገና እንዲረቀቅ ማሻሻያ እንዲደረግ እንታገላለን። እኛ ብቻ አይደለንም ይህንን የምንተቸው፣ ብዙ ህዝቦች ይህንን እየተቹ ነው ያሉት። ስለዚህ ይህንን ህገ መንግስት የሚተቹ ህዝቦች በጋራ እንዳንድ ቆመው ተማምነው ህገ መንግስታቸውን ራሳቸው እንዲያወጡ ማድረግ አለብን።
ከዚህ በተጨማሪ ምሁራኑ በመግለጫቸው አማራ ጠል ትርክት እንዲቆም ለአማራ ሕዝብ በሚታገሉ ፖለቲከኞችና የፖለቲካ አንቂዎች ላይ የሚደርሰውን ኢሰብአዊ ድርጊት በንቃት እንደሚከታተል፣ አማርኛን ጨምሮ ሌሎች ቋንቋዎች እንዲበለጸጉና ማንነትን መሰረት ያደረጉ ጥቃቶች እንዳይፈጸሙ እንደሚሰራ አስታውቋል። በዚህ ጉባኤ ከሀገር ውስጥና ከውጭ ሀገር የተሰባሰቡ ከ1800 በላይ ምሁራን ተሳትፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች፣ አሁን ሐኪሞን ይጠይቁ ይቀርባል። ሐኪሞን ይጠይቁ ለምሽቱ ቅንብር በቅርቡ በኢትዮጵያ በወረርሽኝ መልክ በተከሰተው የቺኩንጉንያ በሽታ ምንነት ዙሪያ ያተኩራል። ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዳውድ ሰይድ ሲራጅ ዊስካንሰን ዩኒቨርሲቲ የሕክምና ሳይንስ ትምህርት ቤት የተላላፊ በሽታዎችና ትሮፒካል ህመም በመባሉ የሚታወቁት የበሽታ አይነቶች ሐኪምና የዓለም አቀፍ ጉዞዎች ሕክምና ክሊኒክ ክፍል ኃላፊ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። የመጀመሪያውን ክፍል ይዞ ቀርቧል።
ዶክተር ዳውድ ሰይድ ሲራጅ፣ ይህ ዛሬ የምንነጋገርበት የህመም አይነት ቺኩንጉንያ በኢትዮጵያ የተለያዩ አካባቢዎች በወረርሽኝ መልኩ ከተከሰተ ጥቂት ሳምንታት ተቆጥረዋል። ስለ ህመሙ ስርጭትና ጉዳት ስላደረሰባቸው ሰዎች የጤና ጥበቃ ሚኒስቴርና የአካባቢው ጤና ባለስልጣናት በተለያየ ጊዜ መግለጫ ሰጥተዋል። እንግዳ የሆነ ስም ስላለው ይሄ ህመም ከዚህ ቀደም ነበር ወይ፣ ምንድን ነው ራሱ በመሰረቱ የሚሉት ጥያቄዎች ዛሬም ይጠየቃሉና እንደው መሰረታዊውን ጥያቄ በማንሳት ብንጀምር የዚህን በሽታ መንስኤና ጠባይ ማብራራት ቢጀምሩ።
እሺ፣ አመሰግናለሁ አሉላ ይህን እድልም ስለሰጠኸኝ። እንደተናገርከው አስቸጋሪ ነው ስሙ፣ ፕሮናውንሴሽኑ። ቺኩንጉንያ የቫይረስ ህመም ነው። አክቹዋሊ የመጀመሪያ ጊዜ የታየው በ1952 ነው። ማለት ህመሙ ከዚያ በፊትም ለሚት ዓመታት የነበረ ህመም ነው፣ ግን እኛ ሰዎች መመርመሪያ መሳሪያ አድርገን ምን አይነት ህመም እንደሆነ ያወቅ ነው በ1952 ነው። ይሄ የቫይረስ ህመም በትንኝ የሚተላለፍ ህመም ነው፣ ልክ እንደ ማሌሪያ ምንም እንኳ ትንኛ የተለየች አይነት ብትሆንም እና በሞዛምቢክ እና በታንዛኒያ ቦርደር ነው ይሄ ህመም መጀመሪያ የተከሰተው። እና ስሙ የመጣው እዛ አካባቢ ካለው ቋንቋ ነው፣ ኪማኮንዴ ይባላል። እና በዛ ቋንቋ ቺኩንጉንያ ማለት በጣም ከመታመም የተነሳ እንደዚህ እጥፍጥፍ ብሎ ኩርምት ብሎ ተጠቅልሎ የሚያስተኛ ህመም እንደማለት ነው። እና ይሄ ቃል ከዛ ቋንቋ የመጣ ቃል ነው። እውነትም ደግሞ ይሄ ህመም የመገጣጠሚያ ስሮችን በጣም ስለሚጎዳ ሰዎች ሲታመሙ እንደዚህ ተጥቅልል ብለው የመተኛት አይነት አዝማሚያ ስለሚያሳዩ ነው።
መልካም ዶክተር ዳውድ፣ ቺኩንጉንያ ቀደም ብለው በገለጹት መሰረት መገጣጠሚያ ህመም የሚከስት መሆኑ የትኩሳት ህመም መሆኑን አድማጮች የተረዱት ይመስላል። እስኪ ዋና ዋና ጠባዮቹን ከሰው ወደ ሰውም የሚያሳያቸው ምልክቶች ይለያዩም ከሆነ በአንድ ሰው አንዱን በሌላ ሰው ሌላውን የህመም ምልክቶች የምናይም ከሆነ በዋናነት የሚታወቁት የህመሙ ምልክቶች የትኞቹ ይሆኑ?
ቺኩንጉንያ ቫይረስ አሁን በደንብ እንድናቀው ያደረገን በወረርሽኝ መልክ ስለመጣ ነው እንጂ አንድ በአንድ በትንሹ ብዙ ጊዜ የሚከሰት ህመም ነው። በዚህ ትሮፒካል የምንለው ኤሪያ ሁል ጊዜ የምንናገረው ነው። ኢትዮጵያ ውስጥ አሁን ለምሳሌ ለብዙ ዓመታት ሊኖር ይችላል። ችግሩ ግን ምልክቱ ስፔሲፊክ የምንለው ለቺኩንጉንያ
ብቻ የተተወ አይደለም፣
የተተወ ምልክት ስላልሆነ እኛ ሀገር ደግሞ እንደምታውቀው ሕክምና የመመርመሪያ መሳሪያችንም ዳያግኖስ የማድረግ አቅማችንም የተወሰነ ስለሆነ ብዙ ጊዜ ትኩሳትና ራስ ምታት ያለው ሰው ሌላ ህመም እየተነገረው ስለሚሄድ ነው እንጂ ይሄ ህመም ስላልነበረ አይመስለኝም እኔ በአጠቃላይ። ነገር ግን አመጣጡ አሁን ምልክቶቹን እንደተናገርከው ትኩሳት አለ፣ ኃይለኛ ትኩሳት ይኖራል፣ ራስ ምታት አለ፣ በጣም ድክምክም የማለትና ጡንቻ የማመም ምልክቶች ያሳያሉ። በተለይ በተለይ ግን ይህን ህመም ከሌሎች ጋር ስናወዳድረው ገን ነው የሚታየው ምንድን ነው እነዚህ ትላልቅ መገጣጠሚያ እንደ ጉልበት አይነት በጣም ህመም ይኖራል። አንዳንዴም ሊያብጡ ይችላሉ እና በጣም ፌንት የሆነ አንዳንድ ጊዜ የማይታይ የቆዳ ራሽ ስኪን ራሽ ምንለው
እንደ ሽፍታ
አይነትም ይኖራል። አሁን እንዳልከው ሁሉም ሰው ላይ ሁሉም ምልክቶች በአንድ አይነት ደረጃ አይደለም የሚታዩት። አንዳንድ ሰዎች የመገጣጠሚያ ህመም ብቻ ነው የሚብስባቸው። ትኩሳቱ እንዳለ ሆኖ ለሁሉም ሰው ያለው አንድ ነገር ትኩሳቱ ነው። አንዳንዶቹ ራስ ምታት ነው በጣም የሚበዛባቸው፣ አንዳንዱ በሽፍታው ነው። ግን አሁን ህመሙ መኖሩ የታወቀ ቀን ማንኛውም ምልክት ሲታይ ተጠርጥሮ ምርመራው ስለሚካሄድ አሁን በአንዴ በ1000 በ10000 በ15000 ደረጃ ቁጥር ደረስን እንጂ ይሄ ምልክት ከማላሪያም ከታይፎይድም ከሌላ የባክቴሪያ ህመምም የተለየ ምልክት ስላልሆነ በጣም አስቸጋሪ ነው ለይቶ ይሄ ቺኩንጉኛ ነው ለማለት። ሌሎችም የቫይረስ ህመሞች አሉ በጣም ከሱ ጋር በባህሪ የሚመሳሰሉና እንደዚሁ በትንኝ የሚተላለፉ እንደነ ደንጊ ፊቨር የሚባሉ የዚካ ቫይረስ አሁን በቅርቡ ተከስቶ የነበረው በዚህ በደቡብ አሜሪካ አካባቢ እና እነዚህ በሙሉ ተመሳሳይ የሆነ ምልክት ስላላቸው እና ደግነቱ ደግሞ ምንድነው ጥሩነቱ ህመሙ ለአንድ ሳምንት የሚሆን ቆይቶ ራሱም ስለሚጠፋ አንዳንዱ ሰው የወሰደው አንቲባዮቲክስ የሚያዳነው ይመስለዋል አንዳንዱ መድኃኒት ሳይወስድም ይሻለውና ምርመራው ተፈለገበት ቦታ ላይ ሳይደርስ ስለሚቆም ሳናቀው እንቀራለን እንጂ ይሄ ህመም አዲስ ህመም
አይደለም።
የመጨመር ሁኔታ ሊኖር ይችላል በተለያየ ምክንያት ህመሙ ግን የሚኖር ይመስለኛል።
መልካም ዶክተር ዳውድ እርሶ እንደገለጹት ይሄ ቦርሽኝ መልክ መከሰቱ የተለየ ትኩረት እንዲስብ አድርጓል። በአስር ሺዎች የተቆጠሩ ሰዎች ለዚህ ህመም መጋለጣቸው ተገልጿል። የደረሰውም ጉዳት እንዲሁ በተለያዩ ጊዜያት የጤና ጥበቃ ሚኒስቴር ይፋ አድርጓል። ይሄንን ሁኔታ ከግምት አስገብቶ ይሄን አሳሳቢነት ትርጉም ወዳለው ጥንቃቄ መቀየር የሚቻል ከሆነ ለምሳሌ የተለመዱ ህመም ምልክቶች በመሆናቸው እነኚህ ህመም ምልክቶች ሲከሰቱ ሰዎች በቤታቸው የሚቆዩበት ሁኔታ ይፈጠር ከሆነ በራሳቸው ሊያደርጉ የሚችሏቸው ነገሮች ካሉ በጥንቃቄና በስጋት መካከል ያለውን ክፍተት ማጥበብ የሚያስችል መረጃ መስጠት የሚቻል ከሆነ ሰዎች ቀደም ብሎ የተጠቀሱት ምልክቶች ሲታዩ ምን ማድረግ አለባቸው? መቼ ነው ሐኪምስ ማየት ያለባቸው?
ሰው እንደተናገርከው ይሄ ህመም አሁን በወረርሽኝ ሆኖ ከፍተኛ የኢትዮጵያን ቦታዎች አካሎ የታየ ነው። እንዳልከው በሶማሊያ ክልል አካባቢ፣ በድሬዳዋ፣ እዚሁም በኬንያ ቦርደሮች እና በአፋር ኤሪያ ታይቶ አሁን በሰፕተምበር ባለኝ ዴታ እንኳ ከኢትዮጵያ በቅርቡ ያገኘሁት ዳታ ባይኖርም ወደ ከ31,000 ሰው በላይ ዳያግኖስት ሆኗል። ደግነቱ ምንድነው? ወረርሽኝ መሆኑ ከታወቀ በኋላ እንደዚህ አይነት ምልክት ያላቸው ሰዎችን የጤና ጥበቃ መስሪያ ቤት የደም ምርመራዎችን ስላቀረበ በቀላሉ ምርመራው እየተደረገ ለማወቅ ስለሚቻል ነው እንግዳው እየደረሰ ነው እና ስለሆነ ጥሩ ነገር ነው። አሁን ችግሩ ያለው ምንድነው? ይሄ ወረርሽኝ ጋብ ያለቀን እነዚህ የመመርመሪያ መሳሪያዎች ከሌሉና ሐኪሞችም ወደ ነበረበት የመጠርጠር ኗቸውን ወደ ታች ካወረዱት እሱ ላይ ነው ችግር የሚመጣው እንጂ አሁን ጥሩ ነው ያለው። አሁን ችግሩ ምንድነው መሰለ? ይሄ ቺኩንጉኛ ቫይረስ የሚተላለፈው እንዳልነው በትንኝ ነው እና መከላከያውም ከትንኝ ጋር የተያያዘ ነው ማለት ነው። ትንኝን ሰው ከሚኖርበት አካባቢ ማራቅ ማለት። ትልቁ ችግር ያለው ምንድነው? የህብረተሰባችን ቁጥር እየበዛ በሄደ ቁጥር እኛም ትንኞች የሚኖሩበት ቦታ ላይ እየገባንባቸው ስለሆነ ህብረተሰቡና ትንኞች የሚገናኙበት እድል እየሰፋ በሚሄድበት ጊዜ እንደዚሁም ደግሞ ትንኞች እንደምታውቀው የተቋጠረው ውሃ ላይ የመራባት እንቁላል የመጣል ነገር አለ እና ንጽህናው ባልተጠበቀበት ሁኔታ በከተሞች ላይ በቶሎ ተራብቶ ይህን ህመም የማድረስ አዝማሚያ ስላለ ይህንን ህብረተሰቡ አውቆ አንድ ነገር ማድረግ ያስፈልጋል። ትልቁ ነገር ምንድነው? ምልክቱን ካየኸው እንደተነገረው ምልክቶቹ ናን ስፔሲፊክ ምንላቸው ምልክቶች ናቸው። ደግነቱ ምንድነው? የቺኩንጉኛ አንዱ ትልቁ ነገር በራሱ በ10-14 ቀናት የሚከስም ህመም ነው። ብዙ ጊዜ አደገኛ የሆነ የሚቀር ለረጅም ጊዜ ስር ሰዶ የሚቀር ህመም የለውም። የመገጣጠሚያው ህመም ነው አንዳንድ ጊዜ እስከ ወራት ድረስ ሊቆይ የሚችለው። የቀሩት በሙሉ ይጠፋሉ፣ ራስ ምታቱም፣ ትኩሳቱም፣ ሽፍታውም እንደተባለው እና ስለሆነ በዛች ህመም በተሰማ ጊዜ ግን ቀጥታ እሱ የሚያክም እንደ አንቲባዮቲክስ ምናምን የለንም። ስለሆነ ምንድንም ናቸው ናን ስፔሲፊክ ትሪትመንት የምንላቸው እንደዚህ እረፍት መውሰድ፣ ፈሳሽ የሚወሰደውን መጨመር፣ ምክንያቱም ትኩሳት ያለበት ጊዜ በላብም በምንም ብዙ ብዙ የሰውነታችን ንጥረ ነገሮችን ሉዝ ስለምናደርግ ከእሱ ጋር የተያይዘው የሚመጡ ችግሮችን ለመቅረፍ ብዙ ፈሳሽ መውሰድ እና የትኩሳት መድኃኒት መውሰድ እና እነዚህ ናቸው መድኃኒት ብለን የምንሰጣቸው። አንዳንድ ሰዎች ላይ በጣም ህጻናት ላይ እና እንዲሁም አዛውንቶች ላይ ወይ ደግሞ ተደራራቢ ህመሞች ያሉባቸው ሰዎች ላይ የህመሙ የመጠንከር አዝማሚያ ሊያሳይ ይችላል። ሆኖም ግን ሞት የሚያደርስ ወይ ደግሞ ከፍተኛ ጉዳት አድርሶ ቋሚ የሆነ ችግር የሚያደርስ ህመም አይደለም በአጠቃላይ። ይሄ መታወቁ ጥሩ ነው። ዋናው ግን ምንድነው? ይሄን ሳይታወቅ ዝም ብሎ ትኩሳት ላይ ብቻ ሲሆን ብዙ ሰዎች ያልተፈለገ አንቲባዮቲክስ፣ ያልተፈለገ የማላሪያ መድኃኒት ሊወስዱ ስለሚችሉ እሱ ራሱ የሚያመጣው ጉዳትና ህክምና ስርዓቱ ላይ የሚኖረው ተጽዕኖ ቀላል ነገር ስለማይሆን እነዚህን ህመሞች ቶሎ ብሎ ጠንቅቆ ማወቁ እነዚህን የማያስፈልጉ መድኃኒቶች እንዳይወሰዱ የማድረግ አዝማሚያ አለ።
አድማጮች ውይይቱ አልተቋጨም። ከፕሮፌሰር ዳዊት ሰይድ ሲራጅ ጋር የጀመርነው ውይይት በሳምንቱ ሐኪሙን ይጠይቁ ይቀርባል። አሁን ግን ፕሮፌሰር ዳዊት ሰይድ ሲራጅን አመሰግናለሁ። እግዜር ይስጥልኝ። አሁን በትላንትናው ምሽት አስተዋውቀን ሙሉንም ማሰማት ድል ሳይገጥመን የቀረውን 71ኛውን የኤሚ የቴሌቪዥን አካዳሚ ሽልማት ለቅምሻ ሰባአንደኛው የኤሚ የቴሌቪዥን አካዳሚ ሽልማት ከትላንት በስቲያ ነው የተካሄደው። እንደ አውሮፓውያን የዘመን አቆጣጠር ጥር 25 1949 በሆሊውድ የአትሌቲክስ ክለብ በሎስ አንጀለስ ከተማና አካባቢዋ ብቻ የሚቀናበሩና የሚሰራጩ የቴሌቪዥን ፕሮግራሞችና የቴሌቪዥን ድራማዎችን ለማወደስ የተጀመረው ስነ ስርዓት እንደ አውሮፓውያን የዘመን አቆጣጠር ከ1974 ዓ.ም አንስቶ በብሔራዊ ደረጃ በቴሌቪዥን ስራዎች የአመቱን ምርጦች ማወደስ ማድነቅ ጀመረ። በትላንትናው ከትላንት በስቲያ ምሽት በሎስ አንጀለሱ የማይክሮሶፍት ቲያትር አዳራሽ ሲካሄድ የኤችቢኦ ቴሌቪዥን ጣቢያ ተከታታይ ድራማ ዋናው አሸናፊ ሆነ።
I know Dad. He's got many faces. I look forward to seeing this one.
Where you belong.
ከፍተኛ ተወዳጅነት ያተረፈውና ለ32 ሽልማቶች ታይቶ የነበረው ለ8 ተከታታይ የትዕይንት ወቅቶች ወይም ምራት ሲተላለፍ ቆይቶ አጨራረሱ ግን ከአንዳንድ ተመልካቾቹ ዘንድ ውዝግብ አስነስቶ የነበረው ጌም ኦፍ ትሮንስ ነው። ቀደም ብለን በቅምሻ የሰማ ነው። የተከታታይ ድራማ ሽልማት የተባባሪ ተዋናዩን ጨምሮ ዋናው የምሽቱ አሸናፊም ሆኗል። ጌም ኦፍ ትሮንስ አሸናፊ በሆነበት የድንቅ ተከታታይ ቴሌቪዥን ድራማዎች ዘርፍ ታዲያ ኦዝራክ፣ ፖዝ፣ ሰክሴሽን እና ዚስ ኢዝ አስ የመሳሰሉትን ጨምሮ 8 ተከታታይ የቴሌቪዥን ድራማዎች እጩ ሆነው ቀርበው ነበር። በድንቅ ድንቅ የኩምክና ትዕይንቶች ዘርፍም ፍሊባግ የተሰኘው ተከታታይ ድራማ ሲያሸንፍ፣ በድራማ ዘርፍ ጆዲ ኮመር ከሊንግ ኦፍ በተሰኘው ድራማ ግሩም አጫዋቷ አሸናፊ መሪ ተዋናይት ስትሆን፣ በወንዶቹ መሪ ተዋናዮች ጎራ ቢሊ ፖርተር ፖዝ ላይ ባሳየው አጫዋቷ አሸናፊ ሆኗል። በተከታታይ ድራማዎች የዓመቱ ድንቅ አዘጋጅ ኦዝራክ የተሰኘው ድራማ ዲሬክተር ዋና አዘጋጅ ጄሰን ቤተማን ነው። በረዳት ምርጥ ተዋናይነት ከሴቶቹ ጎራ ጁሊያ ጋርነር በኦዝራክ ላይ አጫዋቷ፣ የጌም ኦፍ ትሮኑ ፒተር ዲንክላጅ ደግሞ በወንዶቹ ጎራ አሸናፊ ሆኗል። በድርሰት ጄሲ አርምስትሮንግ በሰክሰሽን በተሰኘው ድራማው አሸናፊነትን ተቀላይቷል።
አድማጮች፣ አሁን ከማጠናቀቃችን በፊት ማጠቃለያ ዜና እናሰማ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በኒውዮርክ በ74ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር አድርገዋል። ፕሬዚደንቱ በንግግራቸው ስለ አሜሪካ የጦር ኃይል ታላቅነት አውስተዋል። ስለ ንግድ፣ ስለ ኢሚግሬሽን እና ብሔርተኝነት ፖሊሲዎቻቸውም በመሟገት ነው የተናገሩት። ዓለም አቀፋዊነት ግሎባሊዝም፣ የሀገሮችን ለጋራ ዓላማ አብሮ መስራት መልቲላትራሊዝም የሚባለውን ምንጊዜም በመቃወማቸው የሚታወቁት ሚስተር ትራምፕ በተባበሩት መንግስታት ድርጅት ሶስተኛቸው የሆነውን የዛሬውን ንግግራቸውን የሚከተሉትን ቅድሚያ ለአሜሪካ አሜሪካ ፈርስት ፍልስፍና ባስተጋባ መልኩ ነው የከፈቱት። ፕሬዚደንቱ ዓለም አቀፍ ንግድን ግንኙነት የመቀየር ራዕያቸውን አስመልክተውም አውስተዋል። ከቻይና ጋር የቀጠለውን የንግድ ንትርክን በተመለከተ ያቺ ሀገር ፍትሐዊ ባልሆነ የንግድ አሰራር ነው የምትንቀሳቀሰው ሲሉ ወንጅለዋል። የኢሚግሬሽን ፖሊሲዎቻቸውንም በመከላከል ተናግረዋል። ትራምፕ በማህበራዊ ፍትህ ስም የሚቃወሙኝ ለህገ ወጥ የሰው አዘዋዋሪና ለሱስ አስያዥ መድኃኒት በድብቅ አስገቢዎች ሽፋን እየሰጡ ነው ሲሉ ወቅሰዋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ።
ያስተናገድናችሁ ቆንጅት ታዬና
አሉላ ከበደን። የትግርኛ ስርጭት ይቀጥላል።
በእኛ በኩል በሰላም ደሩ። ነገ እንገናኛለን በተለመደው ሰዓት በ3።